ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ሚያዝያ 11 2016 ዓ.ም ምረት ዝግጅታችን ጀመረ። የይገባኛል ጥያቄ በሚነሳባቸው የአማራና የትግራይ ክልሎች አዋሳኝ አካባቢዎች ያሉ ግጭቶችን አስመልክቶ የፌደራል መንግስቱ ማሳሰቢያ ሰጥቷል።
በግጭት በትንኮሳ ህዝቡን ማህበራዊ ረፍት በመንሳት ሊፈታ የሚችል ችግር የለም የሚል እምነት ተይዞ ነው በዛ ልክ ውይይቶች መከረዎች ሲደረጉ የነበሩት።
በምክትል ጠቅላይ ሚኒስትር ማረግ የዲሞክራሲ ግንባታ ማስተባበሪያ ማዕከል ኃላፊ አደም ፈራህን ነው ቀደም ብለን ሰማናቸው። ዝርዝሩ ጉዳይ በመሽቱ ይደመጣል። ሌሎችም ቀጠናዊና ዓለም አቀፋዊ ጉዳዮችም ተካተዋል። ለማምሽታችኋል እንደምላችኋል አድማጮቻችንና ተመልካቾቻችን ሳስተናግዳችሁ ማመሸው ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የሚቆየው ደግሞ ኤልያስ አስማረ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። አስማማው ይጠብቃችኋል።
ሰላም ጤና ይስጥልና አድማጮቻችንና ተመልካቾቻችን እንደምን አመሻችኋል? የሰዓቱን ዜናዎች የማቀርብላችሁ አስማማው ነኝ። ወደ መጀመሪያው ዜና ሳልፍ እስራኤል ኢራን ላይ የአየር ጥቃት ማድረሷ ተዘገበ። እስራኤል ኢራን ውስጥ በአገሩ ሰዓት ዛሬ አርብ ሌሊት ላይ የአየር ጥቃት ማድረሷን የዩናይትድ ስቴትስ የብዙሃን መገናኛዎች በስም ያልጠቀሷቸውን የዩናይትድ ስቴትስ እና የእስራኤል ጋዜጦችን ጠቅሰው ዘግበዋል። ሌሊት ላይ የተካሄደው በሁለቱ መካከለኛው ምስራቅ ባላንጣዎች መካከል በቅርቡ ከተካሄዱ የመበቃቀል ጥቃቶች የዋለኛው ሲሆን ቴህራን የዛሬውን የእስራኤል ጥቃት አላካበደችውም። አጸፋ የመመለስ እቅድ እንደሌላትም ፍንጭ ሰጥታለች። ኒውዮርክ ታይምስ እና ዋሽንግተን ፖስት ጋዜጦች ባወጧቸው ዘገባዎች እስራኤል ኢራን ላይ የአየር ድብደባ ማድረሷን የእስራኤል ባለስልጣናት እንደተናገሩ አመልክተዋል። የዩናይትድ ስቴትስ ባለስልጣናት እስራኤል ኢራን ላይ የሚሳኤል ጥቃት አድርሳለች ማለታቸውን በርካታ የዜና ማሰራጫዎች ዘግበዋል። ጥቃቱ በየትኛውም የኢራን አካባቢ ላይ እንደተፈጸመ አልተገለጸም። ዘገባዎቹ ከወጡ ከአንድ ሰዓት በኋላ ቪኦኤ ስለ ጉዳዩ የጠየቃቸው የእስራኤል የጦር ኃይሎች ቃል አቀባይ ለጊዜው የሚሰጠው አስተያየት የለም ብለዋል። የባይደን አስተዳደርም ስለ ጉዳዩ በይፋ አስተያየት አልሰጠም። ኢርናና ፋርሲ የተባሉ የኢራን መንግስት የዜና አገልግሎቶች በማዕከላዊ ኢራኗ ኢስፋሃን ከተማ አካባቢ ላይ መተኮሱን ተከትሎ የኢራን የአየር መከላከያ ኃይሎች በተጠንቀቅ ላይ መዋላቸውን ተናግረዋል። በከተማዋ በስተምስራቅ አካባቢም ፍንዳታ መስማቱን ገልጸዋል። ፍንዳታው ከአየር ጥቃት መከላከያ ተኩስ ይሁን ወይም ወደ መሬት ላይ ካረፈ ፈንጂ ይሁን ለይቶ አልተናገሩም። የኢራን የጠፈር ድርጅት የአየር መከላከያ ኃይሎች በርካታ ሰው አልባ አውሮፕላኖች መተው ጥለዋል ሲልም ተናግረዋል። የኢራን መንግስት የዜና ማሰራጫዎች ኢስፋሃን የሚገኙት የኒውክሌር ጣቢያዎች ላይ የደረሰ ጉዳት የለም በማለት ጥቃቱን ፈጥነው አጣጥለዋል። የቴህራን ኢማም ሆምኒ ዓለም አቀፍ አውሮፕላን ጣቢያና ሜህራባይድ ከተማ ያለው የአገር ውስጥ አውሮፕላን ጣቢያ ደርሷል የተባለው የአየር ጥቃት ተከትሎ ተቋርጦ የነበሩ በረራዎች መቀጠላቸውንም አመልክተዋል። በእስራኤልና በኢራን መካከል ለአንድ ዓመት ያህል በይፋ ሳይገለጽ የዘለቀው ግጭት ከሰሞኑ ተባብሷል። በተያያዘ ዜና እስራኤል ኢራን ውስጥ ዛሬ አርብ ሌሊት ባደረሰችው የአየር ጥቃት ዩናይትድ ስቴትስ እንዳልተሳተፈች የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተናግረዋል። እስራኤል ጥቃቱን ከማድረሷ ቀደም ብላ ዋሽንግተንን አሳውቃታለች በሚል የወጡ ሪፖርቶችንም የውጭ ጉዳይ ሚኒስትሩ ለማረጋገጥ ፈቃደኛ ሳይሆኑ ቀርተዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጣሊያን ካፕሪ ላይ ከቡድን ሰባት አባል አገሮች የውጭ ጉዳይ ሚኒስትሮች ስብሰባ በኋላ በተካሄደው ጋዜጣዊ ጉባኤ ላይ ሲናገሩ ያያችሁትን ሪፖርት በሚመለከት የምለው ነገር የለም፣ ዩናይትድ ስቴትስ በአንድም ጥቃት አለመሳተፏን ግን እነግራችኋለሁ ማለታቸው ተዘግቧል። የቡድን ሰባት ሚኒስትሮች ስብሰባ ግጭቶች በቀጠናው እንዳይስፋፉ ለመከላከል በሚቻልበት መንገድ ላይ መወያየቱንም ብሊንከን ተናግረዋል። ስብሰባውን የመሩት የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጃኒ እስራኤል ጥቃቱን በሚመለከት በመጨረሻ ደቂቃ አሳውቃ እንደነበረ ዩናይትድ ስቴትስ ለቡድን ሰባት አጋሮቿ መግለጿን አመልክተዋል። የቡድን ሰባት ሚኒስትሮች ባወጡት የጋራ መግለጫ ኢራን እስራኤል ላይ ባደረሰችው ጥቃት ምክንያት አዲስ እቀባ እንደሚጣልባት አስታውቀው ፍጥጫ እንዲረግብ አሳስበዋል። ቴህራን ለጊዜው ማሳሰቢያውን የተቀበለች ይመስላልም ተብሏል። ወደ ቀጣዩ ዜና ስናልፍ እስራኤል ሊባኖስ ውስጥ የሂዝቦላ ተዋጊዎችን ገደለች። የእስራኤል የጦር ኃይል በመላዋ ጋዛ ሰርጥ የሐማስ ታጣቂዎችና የቡድን ይዞታዎች ኢላማ ያደረጉ የአየር ድብደባዎችን ማካሄዱን ትናንት ሐሙስ አስታውቋል። ደቡባዊ ሊባኖስ ላይ ባካሄደው የአየር ጥቃት ደግሞ ሁለት የሂዝቦላ ታጣቂዎችን መግደሉን አስታውቋል። ሊባኖስ ላይ የተካሄደው የአየር ጥቃት ሰሞኑን በእስራኤልና በሂዝቦላ መካከል እየተካሄደ ካለው ድንበር ተሻጋሪ ውጊያ የቀጠለ ሲሆን የእስራኤልና ሐማስ ጦርነት ከጋዛ አልፎ እየተስፋፋ ነው የሚል ስጋት እንቀስቅሷል። አጃንስ ፍራንስ ፕሬስ እንደዘገበው ሂዝቦላ እስራኤል ኪፋር ኪላ በተባለ አካባቢ ባደረሰችው የአየር ድብደባ ሁለት ተዋጊዎች ተገድለውብኛል ብሏል። እስራኤል በበኩሏ ሂዝቦላ ሰሜናዊ ግዛቷ ላይ ባደረሰው ጥቃት 14 ወታደሮች ቆስለውብኛል ማለቷን AFP ጠቅሷል። ይህ በእንዚህ እንዳለ ዋይት ሀውስ እንዳስታወቀው የዩናይትድ ስቴትስ እና የእስራኤል ባለስልጣናት እስራኤል ደቡባዊ ጋዛ ራፋ ላይ ወታደራዊ ጥቃት ለማካሄድ ያላት እቅድ ዩናይትድ ስቴትስ ዘንድ የፈጠረውን ስጋት በተመለከተ ትናንት ሐሙስ ተወያይተውበታል። ሁለቱም ወገኖች ራፋ ላይ ሐማስ ድል መመታት እንዳለበት የተስማሙ መሆኑን የገለጸው ዋይት ሀውስ የዩናይትድ ስቴትስ የውይይቱ ተሳታፊዎች ራፋ ላይ ስለሚወሰዱ የተለያዩ እርምጃዎች ያላቸውን ስጋት መግለጻቸውን ጠቁሟል። የእስራኤል ተወያዮችም ስጋቱን ሊያጤኑት መስማማታቸውንም አመልክቷል። ይህ በእንዲህ እንዳለ የዓለም ምግብ ፕሮግራም በዚህ ሳምንት ለጋዛ 374 ቶን ስንዴ ማስገባቱን አስታውቋል። የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጀሪች ትናንት ሐሙስ ለጋዜጠኞች በሰጡት ቃል ጋዛ ውስጥ የተደቀነውን የራብ ቸነፈር ለመከላከል የሚቻለው በየቀኑ የምግብ አቅርቦት ማስገባት ከተቻለ ብቻ መሆኑን አሳስበዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒ ጉቴሬሽ በበኩላቸው እስራኤል የእርዳታ ተደራሽነቱን ለማሻሻል ቃል ብትገባም ምንም ያህል ውጤታማ አልሆነም ብለዋል። በሌላ ዜና ትናንት በጸጥታው ምክር ቤት ዩናይትድ ስቴትስ ድምጽን በመሻር ስልጣኗ ተጠቅማ የመንግስታቱ ድርጅት ፍልስጤምን ሙሉ አባል አድርጎ እንዳይቀበል ተከላክላለች። እንግሊዝና ስዊዘርላንድ ድምጸ ተአቅቦ ያደረጉ ሲሆን የተቀሩት 12 የምክር ቤቱ አባላት የቀረበውን ውሳኔ ደግፈዋል። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ከትናንት በስቲያ ረቡዕ በደቡብ ኮሪያ ጉብኝታቸው ላይ በሰጡት ቃል ዩናይትድ ስቴትስ የቀረበው ውሳኔ የእስራኤልና የፍልስጤማውያን ግጭት ጎን ለጎን ሁለት ሀገር በመስረት መፍታት የሚለው ሐሳብ አድርጋ እንደማታየው ገልጻለች። አድማጮቻችን የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ትናንት ሐሙስ ኬንያ ውስጥ በተከሰከሰው የሄሊኮፕተር ከሞቱ 9 ሰዎች መካከል አንዱ የመከላከያ ኃይሎች አዛዥ መሆናቸውን የአገሪቱ ፕሬዚዳንት ዊሊያም ሩቶ ተናገሩ። ሩቶ ስለአደጋው ለጋዜጠኞች በሰጡት መግለጫ እጅግ አሳዛኝ በሆነው በዚህ አደጋ አገራችን እጅግ ጀግና ከሆኑ ጄኔራሎች አንዱን በሞት ተነጥቃለች። በጄኔራል ፍራንሲስ ኦጎላ ሞት እጅግ አዝኛለሁ ብሏል። ሄሊኮፕተሩ ጄኔራሉና ሌሎች 11 ወታደራዊ አባላትን አሳፍሮ እንደተነሳ ብዙም ሳይቆይ በምዕራባዊ ኬንያ ሪፍት ቫሊ ክፍለ ግዛት ውስጥ ወድቆ ቃጠሎ መነሳቱን ዘገባዎች አመላክተዋል። ከአደጋው የተረፉ ሁለት ሰዎች ሆስፒታል ሕክምና ላይ መሆናቸውም ታውቋል። በዩናይትድ ስቴትስ የአየር ኃይል በተዋጊ አውሮፕላን አብራሪነት የሰለጠኑት ጄኔራል ኦጎላ የኬንያ የአየር ኃይል አብራሪዎች አሰልጣኝ የነበሩ ሲሆን ፕሬዚዳንት ሩቶ የጦር ኃይል አዛዥ እንዲሆኑ የሾማቸው እንደ አውሮፓውያን አቆጣጠር በዚህ ዓመት መሆኑ ተመላክቷል። ዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ጄክ ሰለቫን ለኬንያ ፕሬዚዳንትና ሕዝብ ስለደረሰው አደጋ ሐዘናቸውን ገልጸዋል። የተባበሩት መንግስታት ድርጅት ተሻሽሎ ለተሰራው የኮሌራ ክትባት ፈቃድ ሰጠ። የዓለም ጤና ድርጅት ተሻሽሎ ለተሰራው የኮሌራ መከላከያ ክትባት ጥቅም ላይ እንዲውል ፈቃድ መስጠቱ ተዘግቧል። የክትባቱ መፈቀድ እየተባባሰ ያለውን ወረርሽኝ ለመዋጋት እንደሚረዳም ተነግሮለታል። የቴክኖሎጂ ውጤት ለእስራኤል ማቅረቡን በተመለከተ ከተነሳው ተቃውሞ ጋር በተያያዘ ጎግል 28 ሰራተኞችን አባሯል። ካሊፎርኒያና ኒውዮርክ በሚገኙ የጎግል ቢሮዎች ተቃውሞ ላይ የነበሩ 9 ሰራተኞች ኩባንያው ፖሊስ በመጥራቱ መያዛቸውም ታውቋል። አሶሲየትድ ፕሬስ ያደረሰን አጭር ዘገባ እንግዶ ወልዴ እንደሚከተለው ያቀርበዋል።
ሰራተኞቹ ተቃውሞ ያደረጉት የጋዛው ጦርነት እየተካሄደ ባለበት ወቅት ጉግልና አማዞን የክላውድ ኮምፒውቲንግ እና አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ ልዕቀት አገልግሎት ለእስራኤል መንግስት በመስጠት ላይ ናቸው በሚል ነው። ሁለቱ የቴክኖሎጂ ኩባንያዎች ከሶስት ዓመታት በፊት በእንደ አውሮፓውያን አቆጣጠር 2021 ከእስራኤል መንግስት ጋር ፕሮጀክት ኒምበስ ተብሎ በተሰየመው የ1.2 ቢሊዮን ዶላር ውል መሠረት የተጠቀሱትን አገልግሎቶች በመስጠት ላይ ናቸው። ፕሮጀክቱ ከጦር መሳሪያ ጋር በተያያዘ ወይም ለስለላ ተግባራት እየዋለ እንዳልሆነ ጉግል ይገልጻል። ኖ ቴክ ፎር አፓርታይድ ወይም ለአፓርታይድ የቴክኖሎጂ አገልግሎት መሰጠት የለበትም በሚል መሪ ሐሳብ የተደራጁት የጉግል ሰራተኞች ተቃውሞውን እንዳስተባበሩት የአሶሲየትድ ፕሬስ ዘገባ አመልክቷል። ቡድኑ በማኅበራዊ ሚዲያ እንዳስታወቀው ጉግል የበቀል ብለው የገለጹትን እርምጃ መውሰዱ ከሰራተኞቹ ይልቅ 1.2 ቢሊዮን ዶላር ለሚፈጀውና የዘር ማጥፋት ይፈጽማል ብለው ለከሰሱት የእስራኤል መንግሥት ዋጋ እንደሚሰጥ ማሳያ ነው ብለዋል። ክላውድ ኮምፒውቲንግ በጉግል ኩባንያ ስር ካሉ ክፍሎች በፍጥነት በማደግ ላይ ያለ ሲሆን ባለፈው ዓመት 33 ቢሊዮን ዶላር አጠቃላይ ገቢ አግኝቷል። አገልግሎቱን በመላው ዓለም ላሉ መንግስታት ብቻ ሳይሆን ለግል ኩባንያዎችም በማቅረብ ላይ ይገኛል።
በመጨረሻም የአሜሪካ ድምጽ አዲስ ዳይሬክተር ተሾመለት። የቀድሞ ዋሽንግተን ፖስት ጋዜጠኛና የፍሪደም ሃውስ ፕሬዚዳንት ማይክል አብራሞቪትዝ አዲሱ የአሜሪካ ድምጽ ፕሬዚዳንት ሆነው ተሾሙ። የዩናይትድ ስቴትስ ዓለም አቀፍ ሚዲያ ዩኤስኤጂኤም ዋና ስራ አስፈጻሚ አማንዳ ቤኔት ፍሪደም ሃውስ የተባለው የምርምር ተቋም በፕሬዚዳንትነት በማገልገል ላይ የሚገኙት የቀድሞ ጋዜጠኛ ማይክል አብራሞቪትዝ በሚቀጥሉት ወራት አዲሱን ስራቸው እንደሚጀምሩ ዛሬ ለአሜሪካ ድምጽ ሰራተኞች በኢሜይል በላኩት መልእክት አስታውቀዋል። እንደ አውሮፓውያን አቆጣጠር ከ2017 ዓ.ም ጀምሮ የፍሪደም ሃውስ ፕሬዚዳንት የሆኑት አብራሞቪትዝ የሃርቫርድ ዩኒቨርሲቲ ምሩቅ ሲሆኑ ስራ በጀመሩበት ዋሽንግተን ፖስት ጋዜጣ ለ24 ዓመታትም ሰርተዋል። በተጨማሪም የአይሁድ ጭፍጨፋ ሰለባዎች መታሰቢያ ቤተመዘክር፣ ሆሎኮስት ሙዚየም ለ8 ዓመታት የዘር ማጥፋትን መከላከልና በአይሁዶች ላይ ስለተፈጸመው ፍጅት ማስተማር ላይ ያተኮረ ስራም ሰርተዋል። አድማጮቻችንና ተመልካቾቻችን የምሽቱ ዋና ዋና ዜናዎች እነዚህ ነበሩ። አስማማየ ነው ነበርኩኝ። ለቀሪ ዝግጅቶች ወደ አፍታሙ ልመልሳችሁ።
አስማማየ ነውን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ስርጭታችንን ነው ከአሜሪካ ድምጽ እየተከታተላችሁት። ዛሬ ምሽት በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 202-205-9942 የዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ለቱ አብይ ርዕስ ጉዳይ እንሻገር። የይገባኛል ጥያቄ በሚነሳባቸው የአማራና የትግራይ ክልሎች አዋሳኝ አካባቢዎች ባለው ወቅታዊ ሁኔታ ሁሉም ወገኖች ለፕሪቶሪያው የሰላም ስምምነት እንዲገዙና ከተንኳሽ ተግባራት እንዲቆጠቡ የኢትዮጵያ ፌዴራላዊ መንግስት አሳስቧል። ሁሉም ወገኖች ካለፈው ግጭት ትምህርት መውሰድ እንዳለባቸው የዲሞክራሲ ስርዓት ግንባታ ማስተባበሪያ ኃላፊ ለብሔራዊ ቴሌቪዥኑ ተናግረዋል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ይነግረናል።
ሰሙኑን በራያ አላማጣ አካባቢ ከተደረገው የተኩስ ልውውጥ በኋላ በርካታ ቀበሌዎች የትግራይ ክልል ታጣቂዎች እንደያዙ መነገሩን ተከትሎ በብሔራዊ ቴሌቪዥን ጣቢያ ቀርበው ማብራሪያ የሰጡት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አቶ አደም ፋራ ሁሉም ወገኖች ካለፈው ደም አፋሳሽ ግጭት ትምህርት ወስደው የፕሪቶሪያውን የሰላም ስምምነት እንዲያከብሩ አሳስበዋል።
በግጭት በትንኮሳ ህዝቡን ማህበራዊ ረፍት በመንሳት ሊፈታ የሚችል ችግር የለም የሚል እምነት ተይዞ ነው በዛ ልክ ውይይቶች መከክሮች ሲደረጉ የነበሩት። ስለዚህ ለተቀመጡት አቅጣጫዎች ሁሉም ተገዢ ሆኖ በአግባቡ እንዲፈጽም ነው መናሳስበው። ይሄንን የሚያደናቅ የፕሪቶሪያ ስምምነት የሚጥስ ትግራይ ክልልም ሆነ አጎራባች አማራና አፋር ክልሎች የሚኖሩ ረሰብ ክፍሎችንም ማህበራዊ ረፍት የሚነሳ አላስፈላጊ ዋጋ እንዲከፈል የሚያደርግ እንቅስቃሴ በፍጹም ተቀባይነት የለውም። ሁሉም አካላት ለዚህ ተገዢ መሆን መቻል አለባቸው።
አቶ አደም በዚሁ ማብራሪያቸው የፌደራሉ መንግስት አከራካሪ ይያለ የሚጠራቸው የትግራይና የአማራ ክልሎች አዋሳኞች የይገባኛል ጥያቄ በህግና በሰላማዊ መንገድ እንዲፈታ ከስምምነት መደረሱን አስተውሰዋል።
የህዝብ ወሳኝነትን ባረጋገጠ አኳን መፍትሄ የሚያገኝበት ሁኔታ ለማፍጠር ውይይቶች ተደርጓል። ስምምነት ላይም ተደርሷል። በዛ መሰረት ፌደራል መንግስት ለመፈጸሙ የተለያዩ ዝግጅቶችን ስራዎችን እየሰራ ያለበት ሁኔታ ነው ያለው። ከዚህ ውጪ የሚደረግ ጥረት ትንኮሳ ግጭት በፍጹም ተቀባይነት የለውም። የፕሪቶሪያ ስምምነት እንደጣሰም ይቆጠራል።
በጉዳዩ ላይ አስተያየት የጠየቅናቸው የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ አቶ ኃይሉ አበራ የተቀመጠውን የህዝብ ውሳኔ አማራጭ እንደሚቀበሉትና ለሁሉም ወገኖች የሚመች አካባቢ እንዲፈጠር ፍላጎታቸው መሆኑን ገልጸዋል።
2013 ላይ ጦርነት ከተከፈተና ማን ምን ተጠቀም? ሁለቱን ህዝብ ለማጋጨት ለምን ተፈለገ? ስለዚህ የህዝብ ድምጽ ወሳኝ በሆነበት መንገድ ይፈጸም። እኛ ማንንም ሰው ከማንነቱ አውጥተን እኛን ማንነት ይዝበስ ማለት ነው። ትግራዊ የሆነም ትግራዊነቱ በትግራዊነት ቆርጦ የሚኖርበት፣ አማራውም በአማራነት ቆርጦ የሚኖርበት እኩል የሆነ ኢንቫይሮንመንት ይፈጠር።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትላንት ሐሙስ ባወጣው መግለጫ የራያ አላማጣ ወረዳ አካባቢ የጸጥታ ችግር በምርጫ ቦርድ ህጋዊ ውቅና የተሰረዘውና ትጥቁንም ያልፈታው ህወሓት
በስምምነቱ መሰረት ትጥቁ እንዲፈታ ባለመደረጉ የተፈጸመ ነው ሲል ከሷል።
ኢዜማ መንግስት በፕሪቶሪያ ግጭትን በዘላቂነት የማቆም የሰላም ስምምነት መሰረት ህወሓትን ትጥቅ በማስፈታት ህግንና ስርዓትን ማስከበር አለበት ብሏል። በጉዳዩ ላይ ከህወሓትና ከትግራይ ክልል ጊዜያዊ አስተዳደር ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። የትግራይ ክልል ደቡባዊ ዞን ዋና አስተዳዳሪ አቶ ሀፍቱ ኪሮስ ጉዳዩን አድምጠው አስተያየት ሊሰጡን ቀጠሮ ይዘን የነበረ ቢሆንም መልሰን ስንደውል የእጅ ስልካቸው አልሰራልንም። ሆኖም የጊዜያዊ አስተዳደሩ ምክትል ፕሬዚደንት ሌተናንት ጀነራል ታደሰ ወረደ ባለፈው ማክሰኞ ለብዙሃን መገናኛ በሰጡት መግለጫ አስተዳደራቸው በኃይል የሚቆጣጠረው መሬት እንደማይኖረው ገልጸው በራያ አላማጣ ወረዳ አካባቢ የነበረው ግጭት በአካባቢው ሚሊሻዎች መካከል የተፈጠረ ነው ብለዋል።
በአማራ ክልል ከተያዙ አካባቢዎች እየተነሱ የሚያደርጉት ትንኮሳ አለ። የኛ ተፈናቃይ ሚሊሻዎችም ወደ ቀያቸው መመለስ ይፈልጋሉ። ብዙ ክረምቶች ስላለፈባቸው ትንኮሳ ሲደርስባቸው የሚሰጡት ያጸፋ ተኩስ ነው። ከአካባቢው ታጣቂዎች ጋር እንጂ ከፌደራሉ የጸጥታ ኃይሎች ጋር የተፈጸመ አንድም ግጭት የለም። በዚህ ግጭት የሚፈጠር መገፋፋትም እስከ አላማጣ ከተማ ጫፍ ሊደርስ ይችላል።
በአወዛጋቢዎቹ የአዋሳኝ አካባቢዎች ከጦርነቱ በኋላ የተቋቋመው አስተዳደሮችና የጸጥታ መዋቅሮችን በማፍረስ የተደራጁ ታጣቂዎችን በመበተን ህዝብ የሚፈልገውን አስተዳደር እንዲመርጥ ከፌደራሉ መንግስት ጋር መስማማታቸውን ኔትናል ጀነራል ታደሰ ተናግረዋል። ይሁንና አስተዳደሮቹ በማንሰር መቀጠል እንዳለባቸው ከፌደራል መንግስቱ ጋር ልዩነት መኖሩን ምክትል ፕሬዚደንቱ አመልክተዋል። የጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳም በኤክስ ገጻቸው ባሰፈሩት ጽሑፍ በአካባቢው የተከሰተው ግጭት የፕሪቶሪያው ስምምነት እንዳይፈጸም አጥብቀው የሚፈልጉ ኃይሎች ስራ ነው ሲሉ ከፌደራሉ መንግስት ወይም ከአማራ ክልል ጋር ምንም አይነት ጦርነት አለመኖሩን ገልጸው ነበር። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭት ነው። ቀደም ብሎ ሙሉጌታ ያስደመጠን የዕለቱን አብይ ርዕስ ነው። የትንታኔው መጽሔት ይቀጥላል። ባለፈው ሳምንት አርብ በአዲስ አበባ የተገደሉትንና መንግስት ጽንፈኛ እያለ የሚጠራው የፋኖ አመራሮች ሁለት የቤተሰብ አባላት መታሰራቸውን የአሜሪካ ድምፅ ምንጮች አስታውቀዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የሟች የቤተሰብ አባል አስክሬን ለመጠየቅ ወደ አዲስ አበባ ፖሊስ ኮሚሽን ያመሩ ሁለት የቤተሰብ አባላት ተይዘው መታሰራቸውን ገልጸዋል። የሟቾች ወላጅ እናቶችም እስካሁን አስክሬን መውሰድ እንዳልቻሉ ግለሰቡ ጠቁመዋል። ስለ ጉዳዩ የአዲስ አበባና የፌዴራል ፖሊስ ተቋማት አስተያየትን ለማግኘት ያደረግነው ጥረት አልተሳካም። ዘገባውን እናስደምጣችሁ። ባለፈው ሳምንት አርብ ሚያዝያ 4 ቀን 2016 ዓ.ም በአዲስ አበባ ቦሌ ክፍለ ከተማ ወረዳ 3 ሚሊኒየም አዳራሽ አቅራቢያ በተደረገ የተኩስ ልውውጥ መገደላቸው የተገለጸው መንግስት ጽንፈኛ እያለ የሚጠራው የፋኖ ታጣቂ ቡድን አመራርና አባላትን አስክሬን ለመረከብ ፖሊስን የጠየቁ ሁለት የቤተሰብ አባላት መታሰራቸውን የቅርብ ምንጮች ለአሜሪካ ድምፅ ተናግረዋል። በዕለቱ መገደላቸው የተገለጸው የናሁሰናይ አንዳርጌና አቤኔዘር ጋሻውን አስክሬን ለመረከብ ወደ አዲስ አበባ ፖሊስ ኮሚሽን ያመሩት ዳዊት መንግስቱና ዳዊት መኮንን የተባሉት የቤተሰብ አባላት በዚያው ተይዘው ከታሰሩ ሳምንት እንደሞላቸው ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን የቤተሰብ ምንጮች ገልጸዋል። አሁን እስር ቤት እንደሚገኙም አረጋግጠዋል።
አስከሬን ለመቀበር ሲሄዱ ጳውሎስ ነበር ያለውና ማታ 4 ሰዓት እኛ አረጋግጠን ነበር አስከሬን ማታ ነበርና ሲጠይቁት ነገ ለነገ ጠዋት 4 ሰዓት ተዋለ ቅዳሜ ማለት ነው። አራት ሰዓት ጳውሎስ ሲሄዱ አዲስ አበባ ፖሊስ ኮሚሽን ደብዳቤ ካለመጣቸው አይሰጥም ተከልክሏል ተባለ። ከዛ ወደ አዲስ አበባ ፖሊስ ኮሚሽን ሄዱ። ቤት መፈተሽ አለበት ተባለ። ቤቱ ተፈተሸ። ምንም ነገር አልተገኘበትም መልሰው ወስደው። በሰዓቱ ስልክ አይነሳም። በኋላ ስልክ ሲሽፎን ከዛ በኋላ ማጣራት ጀመርን። እስከ ማክሰኞ ያሉበትም ማወቅ አልተቻለም ነበር። በኋላ ማክሰኞ ላይ አሳሰብን መዘጋጀት ካለው ድሮ ማዕከላዊ የሚል ነበር። ከዛ እንደታሰሩ መረጃ ደረሰን። በሰውስም በኋላ ስንሄድ አሉ ተባለ። ማየት አትችልም። የሚያስፈልጋቸውን ነገር እንኳን ካለ በእኛ ፍላጎት ነገሮች እንዳናረግ ሲባል ከውጭ ወር ውስጥ መልክት አይመጣም። ልብስ እንኳን መቀበል ነው የሚልስ በቃ እኛ እንፈልገውን ይደግማቸዋል ብለን ምንሰው ነገር ይሄድላችኋል።
ባለፈው ሳምንት ቅዳሜ ከሁለቱ ታሳሪ የቤተሰብ አባላት ያንዱ ቤተሰብ በፖሊስ መበርበሩንና ምንም ነገር እንዳልተገኘ የተናገሩት ምንጩ ግለሰቦቹ ከፖለቲካ እንቅስቃሴ ጋር ግንኙነት የላቸውም ብለዋል።
አሁን መንግስት ከሚለው ጋር ምንም አይነት ግንኙነት የላቸው ሰዎች የግለሰብ ተራደሩ ሰዎች ናቸው። ማስተር ለመጠየቅ ሲሄዱ ነው ከቤታቸው እንዲፈተሽ ተደረጉ። ከዛ በኋላ በቁጥጥር ስር ሆኑት።
የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ሁለቱ የፋኖ ታጣቂ ቡድን አመራርና አባላት ተገደሉ በተባሉበት ቀን ለአሜሪካ ድምፅ በሰጡት ቃለ መጠይቅ ፖሊስ ከህብረተሰቡ ባገኘው መረጃ መሰረት በሟቾቹ ላይ ክትትል ሲያደርግ መቆየቱን ገልጸዋል። ሰዎችን በቁጥጥር ስር ለመዋል በነበረው እንቅስቃሴ የተኩስ ልውውጥ መደረጉን የተናገሩት ቃለ አቀባዩ በዚያም አንድ ሲቪልን ጨምሮ ሶስት ሰዎች መገደላቸውን አስታውቀዋል። የተገደሉት የፋኖ ቡድን አመራርና አባል አስክሬን ግን እስካሁን ለቤተሰቦቻቸው እንዳልተሰጠ ስማቸው እንዳይጠቀስ የጠየቁት ግለሰብ ተናግረዋል። የናሁሰና ያንዳርጌ እናት ወይዘሮ ሀረገወይን አዱኛና የአቤኔዘር ጋሻው እናት ወይዘሮ ኤልሳ ሰለሞንም የልጆቻቸውን አስክሬን ለመጠየቅ በየቦታው እየተንከራተቱ ለእንግልት መዳረጋቸውን አስረድተዋል።
ካልተሳሳትኩ እንዲህ አይነት ክስተት ዓለም ላይ ተከሰተ ሁሉ ስለማይመስልበት ከሀዘን በላይ ስቃይ ናለች። መጽዋቱ በቃ ጉዳይ አስፈጻሚ መስለው ነው መጠ መጽዋቱ የሁለቱ እናቶች ሚሄዱት ፖሊስ ኮሚሽን ይሄዳሉ። እኛ ነው የሚመለከተው ፌደራል ነው ይላቸዋል። ፌደራል ይሄዳሉ። እኛ ነው የሚመለከተው ጠቅላይ ሚኒስትር ቢሮ። ከዛ ይሄ ተመጨረሽ የሚያናገር ሰው የለም። በትናንት ወዲያ ነበር የመጨረሻ ጥያቄ አዲስ አበባ ፖሊስ ኮሚሽን መቃዛዝ እንዳልኩ ጳውሎስ ሂዱ አላቸውና እሺ ብለው አምኖ ጳውሎስ ሊሄዱ ሲሉ አላ ምን ወረቀት እዛም ይሄዱት ምንም አይነት ወረቀት ስላልያዙ ነው ጳውሎስ አዲስ አበባ ፖሊስ ኮሚሽን አምጡ ተብለን ይመጣና ጳውሎስ ምን ላደርግ ይሄዳል ብላ ተመልሳ ገባች። ይህን የወለደ ሳይሆን ማንም ሰው እንደ ተራሶ ሰባዊ ሰው የሚረገም ነገር ነው። ሰው ሙቶ አስከሬን የተከለከሉ ብቸኛ ሰዎች ይልማል። ማየት እንኳን ተከልክለናል። ለማየት አስከሬን
ስለ ጉዳዩ ከአዲስ አበባና ከፌዴራል ፖሊስ ተቋማት አስተያየት ለማግኘት ያደረግነው ጥረት አልተሳካም። በዚያው በሚሊኒየም አዳራሽ አካባቢ በተደረገ የተኩስ ልውውጥ ከተገደሉ ሰዎች በተጨማሪ የፋኖ ቡድን አባል ነበር የተባለ ሀብታሙ አንዳርጌ ሳይቆስል በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። በሁለት የፖሊስ አባላት ላይም ጉዳት መድረሱን ምክትል ኮማንደር ማርቆስ ታደሰ አሜሪካ ድምፅ ተናግረዋል። ሶስቱም ግለሰቦች በአዲስ አበባ ከተማ የሽብር ጥቃት ለመፈጸም ተልዕኮ ተቀብለው ሲንቀሳቀሱ ነበር ብሏል ፖሊስ። የተለያዩ የፋኖ ታጣቂ አደረጃጀቶችም በአዲስ አበባ የተገደሉት አባሎቻቸው ከቡድኑ ተልዕኮ ተሰጥቷቸው ወደ ከተማዋ መግባታቸውን አመራሮቻቸው በተለያዩ የማህበራዊ ትስስር ገጾች ላይ ሲገልጹ ተሰምተዋል። ከአሜሪካ ድምፅ የሚተላለፈውን የአርብ ምሽት ስርጭታችን ነው እየተከታተላችሁ የምትገኙት አድማጮቻችንና ተመልካቾቻችን። አሁን እኛ ወዳለንበት ዩናይትድ ስቴትስ ወደሚመልሰን ሌላ ዘገባ እናቀናለን። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን በአሜሪካውያን የስራ ዕድል ላይ ፍትሐዊ ያልሆነ ተጽዕኖ ያሳድራሉ ባሏቸው ከቻይና የሚገቡ አንዳንድ የብረታ ብረት ምርቶች ላይ የሚጣለውን የቀረጥ ክፍያ በሶስት እጥፍ ለማሳደግ ያላቸውን ፍላጎት ይፋ አድርገዋል። የፕሬዝደንታዊ ምርጫ ዘመቻቸው ማዕከል በሆነችው ግዛት ነዋሪ የሆኑ አሜሪካውያን ሰራተኞችን ትኩረት ለማግኘት የታለመ መሆኑም ተመልክቷል። የአሜሪካ ድምፁ ስካት ስተርንስ ያደረሰንን ዘገባ አሉላ ከበደ አቀናብሮታል።
ፕሬዝዳንት ባይደን ፔንሲልቬኒያ ላይ ለብረታ ብረት ፋብሪካ ሰራተኞች ባሰሙት ንግግር የቻይና ርካሽ ምርቶች በስራቸው ላይ የሚያሳድረውን አሉታዊ ተጽዕኖ እንደሚከላከሉ አጽንኦት ሰጥተው ቃል ገብተዋል።
And the prices are unfairly low because China's steel companies don't need to worry about
የቻይና ብረታ ብረት ኩባንያዎች የቻይና መንግስት ከፍተኛ ድጎማ ስለሚያደርግላቸው ስለትርፋቸው መጨነቅ አያስፈልጋቸውም። ምክንያቱም ዋጋው ፍትሃዊ ባልሆነ መልኩ ዝቅተኛ በመሆኑ ነው። የገበያ ተወዳዳሪ ሆኖ አይደለም የቀረቡት። ማጭበርበር ነው ያዙት። ያጭበረብራሉ። በመሆኑም እዚህ አሜሪካ ውስጥ የሚያስከትለውን ጉዳት አይተናል።
ቤጂንግን መጤጠል ያሉት ባይደን ፍትሃዊነት የጎደለውን የቻይናን የንግድ ውድድር እመክታለሁ ሲሉም ቃል ገብተዋል። የቻይናው የውጭ ጉዳይ ሚኒስትር ቃል አቀባይ ሊን ጂን በበኩላቸው መጤጠል የሚለው ወንጀላ በተለይ ቻይናን የሚያገል የንግድ አሰራር ከሚከተል አገር መምጣቱ የግብዝነት ያደርገዋል ይላሉ።
ስለተባለው ሪፖርት ቻይና ግንዛቤ አላት። ይሁንና የምትሉት ስለ ቻይና ነው ወይስ ስለ ራሷ ስለ አሜሪካ? ቻይና ይህን መጠየቅ ትሻለች።
ባይደን በቻይና ብረታ ብረት ምርቶች ላይ የሚወስዱት እርምጃ ከሳቸው የቀደሙት ፕሬዝዳንት ዶናልድ ትራምፕ ባንዳንድ የቻይና ብረታ ብረት ምርቶች ላይ ጥለውት ከነበረው የ25% ቀረጥ ላይ የሚጨምር ነው። የትራምፕ ፕሬዝዳንታዊ የምርጫ ዘመቻ ለአሜሪካ ድምጽ በሰጠው መግለጫ ዋይት ሃውስ ራሱ ተመሳሳይ የቀረጥ ክፍያ ተግባራዊ ለማድረግ ያቀደ ሳለ የባይደን የምርጫ ዘመቻ ፕሬዝዳንት ትራምፕ በቻይና ላይ የጣሉትን ውጤታማ የቀረጥ ክፍያ ይነቅፋል ብሏል። የትራምፕ ዘመቻ አክሎም የባይደን ቡድን የሚመራው በግብዞች አሊያም የሚሰሩትን በማያውቁ ሰዎች ነው ሲል ተችቷል። በፕሬዝዳንታዊ ተፎካካሪዎቹ አቀራረብ ውስጥ የሚታይ አንድ ልዩነት አለ ያሉት የፖሊሲ ጥናት አዋቂዋ ሪቸል ዚምባ በሰጡት አስተያየት ትራምፕ በሰፊው በአዳዲስ የንግድ ስምምነቶች ላይ የተነጣጠረ የቀረጥ ድንጋጌ ነው የተከተሉት ይላሉ።
They were using tariffs partly as leverage for sort of resetting the trade side of things. Now,
በከፊል ከንግድ ስራዎች የተዛመዱ ጉዳዮችን በአዲስ መልክ ለመቀየስ የቀረጥ ክፍያዎችን እንደ አንድ መንገድ ይጠቀሙ ነበር። የባይደን አስተዳደር በበኩሉ አሁን ቀረጥንና በእነሱ ላይ የተነጣጠረ አቀራረብን እየተገበረ ነው። በሌላ በኩል የዩናይትድ ስቴትስን ምርት ለማሳደግ የአሜሪካ ኩባንያዎችን በመደገፍና እንዲሁም የውጭ ሀገራት ኩባንያዎች ዩናይትድ ስቴትስ ውስጥ ሞአለንዋይ እንዲያፈሱ የተለያዩ ኢንዱስትሪ ፖሊሲዎችንና ሌሎች ማበረታቻዎችን ተግባር ላይ እየዋሉ ነው።
የፔንሲልቬኒያ ብረታ ብረት ፋብሪካ ሰራተኞች አንዱን እጩ አሸናፊ ሊያደርግ የሚችል ተጽዕኖ ማሳደር በሚችለው ግዛት ውስጥ ለሁለቱም እጩዎች ወሳኝ ድምጽ ያላቸው መራጮች ናቸው። የባይደን ዘመቻ የፔንሲልቬኒያ ብረታ ብረት ፋብሪካ ሰራተኛ የሆኑት ጆጆ በርገስ የሚታዩበትን የምርጫ ዘመቻ ማስተዋወቂያ ማስተራጨት ጀምሯል።
Right now we have the most pro-American worker president in office.
አሁን በዚህ ሀገር ታሪክ ከመቼውም በላይ የአሜሪካውያን ሰራተኞች ደጋፊ የሆነ ፕሬዝዳንት አለን። ዶናልድ ትራምፕ በአንጻሩ ስለ አንድና አንድ ሰው ብቻ ነው የሚጨነቁት። ስለ ዶናልድ ትራምፕ
በበኩላቸው ባለፈው ዓመት በተካሄደው የኦቶሞቢል ፋብሪካ ሰራተኞች አድማ ወቅት የባይደን አስተዳደር የቁጥጥር ደንብ በሰራተኞች ላይ ጉዳት የሚያደርስ ነው ሲሉ የሰራተኛ ማህበራቱን ኢላማ ያደረገ የዘመቻ ድምጽ አሰምተዋል።
The auto industry is being assassinated and it makes no difference.
የአውቶሞቢል ኢንዱስትሪው ህልውናው እንዲያጣ እየተደረገ ነው። የምትገዙት የተሽከርካሪ አይነት ምንም ይሁን ምን ለውጥ አያመጣም። በሚቀጥሉት 2 ሳምንታት ወይም 3 ሳምንታት ወይም 5 ሳምንታት ውስጥ መግዛት የምትፈልጉት የተሽከርካሪ አይነት ምንም ቢሆን ግድ የለኝም። ኢንዱስትሪው ሊዘጋ ተቃርቧል እና ምንኛ መኪኖች ቻይና ውስጥ ወይም በሌሎች ቦታዎች ለመስራት ግንባታ ይዘዋል።
የኤንቢሲ የቴሌቪዥን ጣቢያ በዚህ ዓመት መጀመሪያ ላይ ያሰባሰበው የምራጭ አስተያየት እንዳመለከተው የሰራተኛ ማህበራት አባል የሆኑ ቤተሰቦች ከትራምፕ ይልቅ ባይደንን ይመርጣሉ። ይሁንና ባይደን በ2020ው ፕሬዝዳንታዊ ምርጫ ወቅት ካገኙት ውጤት ጋር ሲነጻጸር ይህ ያሁኑ በመጠኑ አነስ ያለ መሆኑንም ጠቁመዋል።
አሉላን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ ወደ ግብጽ ይወስደናል። በጥቅምት ወር እስራኤልና ሐማስ ጦርነት ከተጀመረበት ጊዜ አንስቶ ግብጽ ለአብዛኞቹ ፍልስጤማውያን ስደተኞች የራፋ ድንበርን አልፈው ወደ ግዛቷ እንዳይገቡ ስትከላከል ቆይታለች። ይሁን እንጂ አንድ ተቋም ብዙ ሺ ዶላሮችን በማስከፈል ስደተኞችን ወደ ግብጽ በማሻገር ላይ ይገኛል ተብሏል። ይሁን እንጂ ተቋሙ ከስደተኞች መከራ ገንዘብ ያተረፈ ነው በሚል እየተወነጀለ ነው። ዘገባው የሄንሪ ሬጅዌል ሲሆን እደንገረመው እንደሚከተለው ታሰማናለች።
የፍልስጤም ጋዜጠኛ የሆነችው ኢትማድ አቡታህን በካይሮ በሚገኘው መኖሪያ ቤቷ ውስጥ ተቀምጣ በየሰዓቱ በጋዛ የሚደርሰውን ጥፋት በቴሌቪዥን ተከታተላለች። የ23 ዓመቱ ብቸኛ ልጇ ሞሜን በፍልስጤም ግዛት ውስጥ እንደተሰቃበት ይገኛል። በቅርቡ ኔትወርክ ከመቋረጥ በፊት በአጭር የቪዲዮ ጥሪ ልጇ በሕይወት መኖሩን አረጋግጣለች። ኢትማድ ራሷ ታማሚ ናት። አሁን ታዲያ ልጇ በሕይወት እንዲተርፍላት ማህበረሰቡ ገንዘብ እንዲያዋጣ እየጠየቀች ነው።
انا اساعده اني اطلعه من الموت هو يساعد
ከግድያው እንዲያመልጥ እረዳዋለሁ። እሱ ኖረልኝ ማለት ያለብኝን ችግር አብረን እንፈታቸዋለን ማለት ነው።
ከጋዛ ማምለጥ ማለት ቀላል ነገር አይደለም። ግብጽ በራፋ ድንበር በኩል የፍልስጤም ስደተኞች እንዳያጥለቀልቋት በመስጋት ድንበሩን ዘግታለች። ነገር ግን ገንዘብ ብዙ ነገርን ይሰራል። በጥቅምት ወር ላይ የእስራኤል ሐማስ ጦርነት ከተነሳበት ጊዜ አንስቶ በግብጽ ሐላይ ተሰኘ አንድ የጉዞ ወኪል ብቻ ፍቃድ በመቀበል ከጋዛ የሚገቡ ስደተኞችን እያስተባበረ ወደ ግብጽ ያስመጣል። ይህ ተቋም በግብጽ ያለም አቀፍ ትብብር የውጭ ንግድና ግንባታን ጨምሮ በተለያዩ የሀገሪቱ ምጣኔ ሀብት ላይ ከፍተኛ ሚና ባላቸው የንግድ ስራዎች የሚታወቀው በካይሮ የሚገኘው ኦሪጋኒ ኩባንያ ቅርንጫፎች መካከል አንዱ ነው። ሐላይ የተሰኘው ይኸው የጉዞ ወኪል ከጦርነቱ በፊት ከነበረው የክፍያ አሃዝ 14 እጅ አሳድጎ ነው ገንዘብ በመቀበል ላይ የሚገኘው። $5,000 ለአዋቂ ፍልስጤማውያን፣ $2,500 ደግሞ ለህፃናት። አብዛኞቹ ፍልስጤማውያን ቤት ንብረታቸውን ካጡ በኋላ በተለይ አሁን ላይ ይህንን ገንዘብ መክፈል አይችሉም። ብዙዎቹም የወዳጅ ዘመድ እርዳታ እየለመኑ ነው። በኢንተርኔት ላይ ገንዘብ እንዲዋጣላቸው ዘመቻ በማድረግ ለእርዳታ የሚማጸኑም አሉ። በካይሮ ህክምና የሚያጠናው መሐመድ ራኢድ ለስድስት ቤተሰቦቹ ገንዘብ እንዲዋጣ በኢንተርኔት ላይ ዘመቻ ከጀመሩ ሰዎች መካከል አንዱ ነው።
ስኬታማ ሆኜ ትምህርቴን ከቀጠልኩ ቤተሰቦቼ በዛ ሲደሰቱ ማየት ሻለሁ። እነሱ እዚህ አብረውኝ ካልሆኑ ጥረቴ ሁሉ የማደርገው ሁሉ ባዶ ነው።
የአሜሪካ ድምጽ ሐላ የጉዞ ወኪልን ለቃለ መጠይቅ ቢጋብዝም ተቋሙ ፍቃደኛ ሳይሆን ቀርቷል። በካይሮ የሚገኘው የአረቦች የሰብአዊ መብት ተቋም ሐላ የጉዞ ወኪል 40% የሚሆኑ ፍልስጤማውያን ድንበር ተሻግረው እንዲገቡ በማድረግ ያግዛል ሲል አስታውቋል። ተቋሙ አክሎም ይህን የጉዞ ወኪል ከስደተኞች መከራ ገንዘብ እያተረፈ ነው የሚለው ክስ የእስራኤልን ጥፋት ለመሸፈን ተብሎ የሚደረግ ነው ይላል። አላ ሻልባ የአረብ የሰብአዊ መብት ተቋም ተወካይ ናቸው።
احنا شفنا انه 80%
የዚህን ማህበረሰብና የዚህን ሀገር የሚደነቅ ጥረትና መሰግናለን። ራሳቸው የኢኮኖሚ ችግር ውስጥ ሆነው ነገር ግን እርዳታ እየለገሱ ነው።
ምንም እንኳን በካይሮ ተቃዋሚዎች መንግስት በጉዳዩ ላይ የፖሊሲ ማሻሻያ እንዲያደርግ በሰላማዊ ሰልፎች በተደጋጋሚ ቢጠይቁም የግብጽ መንግስት ግን የራፋህ ድንበር እንደማይከፈት አስታውቋል። ካለበቂ ምግብና መጠለያ እንዲሁም ያለምንም ገንዘብ አብዛኞቹ ፍልስጤማውያን ይህንን አስከፊ ጦርነት የሚያመልጡበት አማራጭ ሳይኖራቸው በጦርነት ውስጥ ታስረዋል። ለሄነሪ ሪጅዌል ዘገባ አይደን ገረመው ከዋሽንግተን ዲሲ።
ያዳመጣችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፈውን የአርብ ምሽት ስርጭታችንን ነው። የመጀመሪያውን ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው ምዕራፍ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን ዱባይን ያወከውን ጎርፍ ይመለከታል። ከባድ ዝናብን ተከትሎ በዱባይ በተከሰተው ጎርፍ ምክንያት ባለም አቀፉ የአየር ማረፊያ በረራዎች የተቋረጡ ሲሆን በከተማው ያሉ የፍሳሽ መተላለፊያዎች ከአቅማቸው በላይ እንደሆነም ተገልጿል። በከተማው የሚገኙ ነዋሪዎችም ከቦታ ቦታ ለመንቀሳቀስ ጀልባዎችን ለመጠቀም ተገደዋል። ከተለያዩ ዜና ማሰራጫዎች ያገኘናቸውን ዘገባዎች ጨምቆ እንግዶ ወልዴ እንደሚከተለው ያስደምጠናል።
በዓለም አቀፍ በረራዎች ብዛት ያላቸውን ተጓዦች በማስተናገዱ የሚታወቀው የዱባይ አየር ማረፊያ ስራ ለመጀመር አንድ ሁለት ቀን እንደሚፈጅበት ባለስልጣናት ትናንት አሙስ ተናግረዋል። ወደ ስራ ከተገባ በኋላም የደረሰውን ጉዳት ገምግመው ለብዙሃን መገናኛ እንደሚያሳውቁ ዋና ስራ አስኪያጁ ማጀድ አልጆከር ለአልአረቢያ ቴሌቪዥን ተናግረዋል። ባለፈው ማክሰኞ 142 ሚሜ ዝናብ በዱባይ በመጣሉ አየር ማረፊያው ስራ እንዲያቆም ተገደዋል። መረጃ መሰብሰብ ከተጀመረበት ከንዳራፓን አቆጣጠር 1949 ወዲህ ከባዱ ዝናብ ሆኖ ተመዝግቧል። ባለፈው እሁድ ኦማንን ያጥለቀለቀው ከባድ ዝናብ ማክሰኞ ወደ ዱባይ ዘልቆ መንገዶችን፣ መኖሪያዎችንና የገበያ ስፍራዎችን ወደ ውሃ ኩሬነት ቀይሯል። በኦማን 20 ሰዎች ህይወታቸውን ሲያጡ በዱባይ ደግሞ አንድ ሰው እንደሞተ ተነግሯል። ውሃና መብራት በተቋረጠባትና በጎርፍ በተጥለቀለቀችው ዱባይ ነዋሪዎች ጀልባ ለመጠቀም ተገደዋል። በጎ አድራጊው ካሊድ ካሽሚሪ በጀልባ ሰዎችን ያመላልሳል።
በጣም ነው የዘነበው። በሕይወቴ ይህን ያህል ሲዘንብ ሳይ ለመጀመሪያ ጊዜ ነው። ከካሽሚር ፓኪስታን ነው የመጣሁት። እዛም ብዙ ዝናብ ይጥላል። እዚህ የጣለውን ያህል ግን ዘንቦ አያውቅም። ዝናቡ ከጣለ በኋላ የመብራትም ሆነ የውሃ አገልግሎት ተቋርጧል። ጀልባችንን በመጠቀም ሰዎችን አርድተናል። የምግብ ሸቀጦችን አድርሰንላቸዋል። ወደ ሌላ ቦታ መሄድ ከፈለጉም እንወስዳቸዋለን።
ሶስት ጊዜ ከባድ ጎርፍ አይቻለው የሚለው መሐመድ አልካሮፍ ባለስልጣናት ለእንዲህ አይነት ድንገተኛ አደጋ ባለመዘጋጀታቸው ወቀሳ አቅርበዋል። የሚያክለውም አለ።
እንዳለመታደል ሆኖ ጎርፍ ሲያጠቃን ለሶስተኛ ጊዜ መሆኑ ነው። መቋቋም ከምንችለው በላይ ነው የሆነብን። ከህንፃው መውጣት ከፈለግን ጀልባ መጠቀም አለብን። ችግሩ የዝናብ ውሃ ብቻ አይደለም፣ ከቆሻሻ ፍሳሽ ጋር መቀላቀሉ ነው። ህንፃውን በመጉዳት ላይ ነው። ነፍሳትም እየተራቡ ነው። ውሃና መብራትም የለም። ህንፃው ያሉት አገልግሎቶች ሁሉ ተቋርጠዋል።
በጎርፍ የተጥለቀለቁት መንገዶች ላይ ያለው ውሃ እስኪቀንስ ድረስ ተማሪዎችና የመንግሥት ሠራተኞች ከቤት እንዲውሉ ባለሥልጣናት አሳስበዋል። ሌላው በጎ አድራጊ ኦኮዳ ደዝመንድ እንደሚለው ውሃና መብራት የተቋረጠባቸውና ብስጭት ላይ ያሉት ነዋሪዎች ወደ መንግሥት አገልግሎቶች ቢደውሉም ማንም የደረሰላቸው እንደሌለ ይናገራል።
ለዱባይ የኤሌክትሪክና ውሃ አገልግሎት ስልክ ደወል፣ ወደ ማዘጋጃ ቤትም ደወል፣ ማንም አልመጣልንም። ፖሊስም ጋር ብንደውል ሊረዳን የመጣ የለም። በመሆኑም የዱባይ መንግሥት እንዲረዳን እንጠይቃለን። ተከራዮቹ በሙሉ ለቀው ሄደዋል። ማንም ደስተኛ አይደለም። ሁሉም ተቆጥቷል። በመሆኑም የከተማው አስተዳደር እንዲረዳን እንፈልጋለን። ቢያንስ ምግብና ውሃ እንድናገኝ ቢደረግ።
በበረሃማ የአየር ንብረት በምትታወቀው ዱባይም ሆነች በአረብ ባሕረ ሰላጤው ዝናብ ብዙ የተለመደ አይደለም። በመላው ዓለም ሙቀቱ እየጋመ በመምጣቱ በተባበሩት አረብ ኤሚሬትስና በኦማን እንደታዩት አይነት አንዳንድ ያልተጠበቁና አደገኛ የተፈጥሮ ክስተቶች በመታየት ላይ መሆናቸውን የአየር ንብረት ባለሙያዎች ይገልጻሉ። የሰው ልጅም አስተዋጽኦ እንዳለው በማከል ከተለያዩ ዜና ማሰራጫዎች ለደረሰን ዘገባ እንግዶ ልነኝ ዋሽንግተን ዲሲ።
ግሩልዲን አመሰግናለሁ። በዚሁ ወደ ምዕራብ አፍሪካ እናቀናለን። በምዕራብ አፍሪካ ሰው ሰራሽ በሆነው የአየር ንብረት ችግር በደረሰው ከባድ የሙቀት ማዕበል በሺዎች የሚቆጠሩ ሰዎች ተጠቂ ሆነዋል ሲል ሮይተርስ ዘግቧል። የዚህን ጉዳይ ዝርዝር ደግሞ ደረጀ ደስታ እንደሚከተል ያሰማናል።
በኒጀር የሆስፒታል አልጋ ላይ አንዲት የ96 ዓመት ሴት ያለምንም ንቅናቄ ተዘርግተው ተኝተዋል። ታማሚዋ በፀሐይ ሙቀት በነደደችው ኒጀር ዋና ከተማ ኒያሚ በሚገኘው ተቋም ውስጥ እንክብካቤ ከሚፈልጉ ባልተለመደ ሁኔታ ከፍተኛ ቁጥር ያላቸው ታካሚዎች መካከል አንዷ እንደነበሩ ልጃቸው ዛርማ ትናገራለች።
እዚህ የመጣ ነው በሙቀቱ ምክንያት እና እናታችን በረመዳን የጾም ወቅት ምግብ ስላልነበራት ነው። ሐኪሙ በሙቀቱ ምክንያት 4 ሊትር ያህል ውሃ እንዳጠረ ነገረኝ።
በኒጀር ውስጥ ያለው አደገኛ የሙቀት መጠን በእድሜ የገፉ አዛውንቶች ላይ የደቀነውን አደጋ ያመለክታል። በተለይ የአየር ማቀዝቀዣዎቻቸው፣ የኤሌክትሪክ ማራገቢያዎቻቸው አቅርቦት እጅግ አነስተኛ በሆኑባቸው አገሮች ከባድ ነው። ባለፈው ሰኞ ከሆስፒታሉ አልጋ እናታቸው አጠገብ የቆመችው ሴት ልጅ ዜናይቡ ቱሪ እንዲህ ትላለች።
ዱንጋ ነው ከንዴር
እዚህ ስንደርስ ዶክተሮቹ በአካሏ ውስጥ በቂ ውሃ እንደሌለ ነው የነገሩን። እሷ በቂ ውሃ እንደማትጠጣ አስረድተውናል። እዚህ 10 ቀን መቆየት ነበረብን፣ ነገር ግን ዛሬ ሁኔታዋ ከደረስንበት ዕለት የተሻለ ነው ብለውናል።
አደጋው ተጎጂ ሊሆኑ የሚችሉ 1000 ሰዎችን የጎዳው የምዕራብ አፍሪካ የሙቀት ንዳድ በሰው ሰራሽ የአየር ንብረት ቀውስ የመጣ መሆኑን ዛሬ ሐሙስ የወጣው ዘገባ አመልክቷል። በመጋቢት መጨረሻና በሚያዝያ ወር መጀመሪያ ላይ ከ40 ዲግሪ ሴልሺየስ ወይም 104 ዲግሪ ፋራናይት በላይ የሆነ ከፍተኛ የሙቀት ማዕበል ብዙ የምዕራብ አፍሪካ ሀገራትን በቀናትና በምሽቶች አጥቅቷል። በማሊና በቡርኪና ፋሶ የአየር ሙቀት መጠን በጣም ከፍ ብሏል። ዶክተር አንዲያ አብዱል ካድር በጽፈት ቤታቸው ለሮይተርስ እንደተናገሩት የድርቀት ችግርን ከጊዜ ወደ ጊዜ አይተናል ብለዋል። በርግጥ አረጋውያንን ይጎዳል። በሽተኛው ወደ መደበኛው ኔታው እንዲመለስ ከ4-5 ሊትር ውሃ መጠጣት ያስፈልጋል ብለዋል።
የድርቀት ጉዳዮችን ከጊዜ ወደ ጊዜ እያየን ነው። በሴል ውስጥ የሚከሰት ድርቀት በሌላ አነጋገር ከዋጡት ጋር የተቆራኘ የሰውነት ድርቀት ማለት ነው። እናም ለዚህ ችግር የተጋለጡ በዚህ ዕድሜ ክልል ውስጥ ያሉ አዛውንቶች ከጊዜ ወደ ጊዜ እየጨመሩ ይሄዳሉ። በሆስፒታል ውስጥ
ድርጅቱ ከመጠን በላይ የሞቱ ሰዎችን ባይመዘግቡም በአጎራባች ማሊ ዋና ከተማ የሚገኘው ገብርኤል ቱሬ ሆስፒታል በሚያዝያ የመጀመሪያዎቹ 4 ቀናት ውስጥ ከ100 በላይ ሰዎች መሞታቸው ምናልባትም ከሙቀት ጋር የተያያዘ መሆኑን ይናገራል። በዓለም የአየር ንብረት ተቆርቋሪ ድርጅት ዘገባ ችግሩ ሰው ሰራሽ ነው ይላል።
በእውነቱ ሰው ሰራሽ ሆነው የዓለም ሙቀት መጨመር ባይኖር ኖሮ እነዚህ ሙቀቶች ሊኖሩ አይችሉም ነበር። ስለዚህ ከኢንዱስትሪ በፊት በነበረው የአየር ንብረት ለውጥ ውስጥ የዚህን ያህል ኃይለኛ የሙቀት ሞገድ ጨርሶ ለማየት አንጠብቅም።
ከኢንዱስትሪ በፊት በነበረው የአየር ንብረት ውስጥ የሙቀት ሞገዶችን በዚህ መጠን ያያለን ብለን አንጠብቅም ሲሉ በዓለም የአየር ንብረት ተቆርቋሪ ድርጅት የስታቲስቲክስ ባለሙያ ክሌር ባርነስ ለሮይተርስ ተናግረዋል።
About 2 degrees of warming, which is the kind of threshold that we often look at for future temperatures.
ብዙ ጊዜ የምንመለከተው የሙቀት መጠን 2 ዲግሪ ሆኖ ለወደፊት የሙቀት መጠን እንደዚህ ያለው የሙቀት ሞገዶች ምናልባትም 10 ጊዜ ደጋግመው እናያለን ብለን ተጠብቃለን። በመሰሰም ሁኔታ ከሁኔታዎች ጋር መላመድና አብሮ መኖርን መማር አለባቸው።
ባርነስ አክለውም አሁን ባለው አቅጣጫ እንደዚህ አይነት የሙቀት ሞገዶች ምናልባትም በ10 እጥፍ ተደጋጋሚና በአመት እስከ 20 ጊዜ የሚደርስ የሙቀት ሞገዶችን ለማየት እንጠብቃለን ብለዋል። የአየር ንብረት ተቆርቋሪ ድርጅት ዘገባ እንደሚለው በ200 አመት አንዴ ከሚከሰት ክስተት ጋር ያመሳስሉታል። ምንም እንኳን የመረጃ እጥረት ቢኖርም የድርጅቱ ዘገባ ግምት በመቶዎች ወይም ምናልባትም በሺዎች የሚቆጠሩ የሞት አደጋዎች ከሙቀት ነክ ችግሮች ጋር የተያያዙ መሆኑን ያመለክታል። የፕላኔቶችን የሙቀት መጠን ለመቀነስ ከፍተኛ ጥረት ከሌለ እንዲህ ያለው ከፍተኛ ሙቀት በጣም የተለመደ እንደሚሆን ያስጠነቅቃል።
ከአሜሪካ ድምጽ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት አድማጮቻችንና ተመልካቾቻችን። ቀጣዩ ዘገባ ደግሞ በጉጉት ወደሚጠበቀው የለንደን የሴቶች ማራቶን ይወስደናል። የዓለም ምርጥ የማራቶን ሯጮች ፊታችን እሁድ ለሚካሄደው የማራቶን ውድድር በለንደን መሰባሰብ ጀምረዋል። በለንደኑ ማራቶን በተለይም በሴት አትሌቶች መካከል የሚኖረው ፉክክር በጉጉት ከሚጠበቁ ውድድሮች መካከል አንዱ ነው። ኬንያውያን አትሌቶችና ኢትዮጵያዊቷ ትግስት አሰፋ የፊታችን እሁድ ስለሚኖራቸው ፉክክር በለንደን የፕሬስ ኮንፈረንስ አድርገዋል። ኤደን ገረመው የሮይተርስን ዘገባ እንደሚከተለው አቀናብራለች።
በመጪው እሁድ ለሚካሄደው የዓለም ምርጥ የለንደን ማራቶን ውድድር ለንደን ከደረሱና የመገናኛ ብዙሃንን ትኩረት ከሳቡ አትሌቶች መካከል አንዷ ትግስት አሰፋ ናት። ከሌሎች ምርጥ ከሁለት ሰዓት 17 ደቂቃ ከ30 ሰከንዶች በታች ከገቡ 7 ታዋቂ ሴት አትሌቶች ጋር ነው የምትወዳደረው።
አመሰግናለሁ። ለንደን በመምጣቴ በጣም ደስተኛ ነኝ። የለንደን ህዝብ በጣም ደስ የሚል ሰው ነው። በሞራል ነው የተቀበሉ። ማመስገን ፈልጋለሁ እና የለንደን አዘጋጅን ማመስገን ፈልጋለሁ። የትሬኒንግ ዝግጅቴ በጣም በጥሩ ሁኔታ ነው ትሬኒንግን ሰርቼ የመጣሁት። ጥሩ ዝግጅት ነው ያደረኩት። ከአሰልጣኝ ጋር ሆነን ጥሩ ስራ ነው አብረን ሰርተን የመጣነው። ጥሩ ዝግጅት ነው አድርጌ የመጣሁት።
ትግስት ባለፈው መስከረም ወር ላይ 2 ሰዓት ከ11 ደቂቃ ከ53 ሰከንድ በመግባት የዓለም ሪከርድን ያስመዘገበ ሲሆን በጉርጉሩሳኑ 2017 በለንደን በሜሪ ኬታኢ ተይዞ የነበረውን 2 ሰዓት ከ17 ደቂቃ ከ01 ሰከንድ ተይዞ የነበረውን ሪከርድ በሰፊ ልዩነት አሻሽላለች። ፔሬስ ጂፕቸርቺር በዚህኛው ውድድር ተሳታፊ ናት።
I'm feel grateful and I thank God I'm here again.
በደረሰብኝ ጉዳት የተነሳ የኒውዮርክ ማራቶን መሳተፌን ሰርዤው ነበር። አሁን በድጋሚ እዚህ በመገኘቴ እግዚአብሔርን አመሰግናለሁ። አሁን ከጉዳቴ በማገገሜና በጣም ደስተኛ በመሆኔም እግዚአብሔርን አመሰግናለሁ። ባለፈው አመት ከጉዳት ተመልሼ 3ኛ ስወጣም በውጤቴ ደስተኛ ነበርኩ። በመጪው እሁድ ለሚካሄደው ውድድር ምንም እንኳን ቡድናችን ጠንካራ ቢሆንም ውድድሩ ቀላል እንደማይሆን እረዳለሁ። ከጠንካራ ሴቶች ጋር ነው መወዳደረው። ቀላል እንደማይሆን ባውቅም ከእግዚአብሔር ጋር እንደምናሳካው አውቃለሁ።
የቀድሞ የሪከርዱ ባለቤት ብሪጅት ኮዝጌ ዘንድሮ ለውድድሩ ሙሉ ለሙሉ ዝግጁ ነኝ ትላለች።
I'm happy to be again this year. Last year I came here because
በድጋሚ እዚህ በመገኘቴ ደስተኛ ነኝ። ባለፈው አመት መጥቼ ነበር ቢሆንም በህመም ምክንያት 100 ሜትር ብቻ ሩጬ ነው የወጣሁት። ዛሬ እዚህ ተገኘሁት የፊታችን እሁድ የሚካሄደው ውድድር ላይ እንድሳተፍ ስለጋበዛችሁኝ ለማመስገን ነው። ኬንያ በደንብ ነው ዝግጅቴን ያደረኩት። ስለዚህ ለእሁድ ውድድር ዝግጁ ነኝ።
የፊታችን እሁድ ሚያዝያ 13 2016 ዓ.ም የሚደረገው ውድድር እጅግ ብዙ አጓጊ ነገሮች አሉት። ባለፈው አመት ሲፈን ሐሰን 2 ጊዜ አቋርጣ እግሯን ታሽታ ከገባች በኋላ ግማሽ ማራቶንን ማሸነፏ የሚታወስ ነው። ትግስት አሰፋ ስለዘንድሮ ዝግጅቷ እንዲትላለች።
ግጭቴ በጣም ጥሩ ነው። የበደልና ሀሎ የተዘጋጀሁት ጥሩ ትሬኒንግ ነው የሰራሁት። እግዚአብሔር ያቀል።
በተመሳሳይ በዛ ውድድር ላይ ተሳታፊ የነበረችው ኬንያዊቷ ሩት ቺፔንጌቲች ለማሸነፍ ቆርጣ ነው የመጣችው።
After the race on Sunday, the federation will select the best athlete presiding this
የፊታችን እሁድ ከሚካሄደው ውድድር በኋላ የኬንያ አትሌቲክስ ፌዴሬሽን የአመቱን ምርጥ አትሌት ይመርጣል። እንደሚመስለኝ በአመቱ ውስጥ ከሚካሄዱ ውድድሮች የለንደኑ ማራቶን ብቻ ነው የቀረው። ስለዚህ እሁድ በደንብሮጬ ሀገሬን ደግሞ እንድወክል ከተመረጥኩ በጣም ደስ ይለኛል።
የኦሎምፒክ ሻምፒዮናዋ ፔሬስ ዘንድሮ የዓለም ሪከርድን ለማሸነፍ የሚያበቃ የአካል ብቃት ላይ ትገኝ እንደሆነ ከጋዜጠኞች ጥያቄ ቀርቦላት ነበር።
Preparations for this goal in comparison to that, are you in similar shape in terms of fitness and form to when you had the world record?
Yeah, my prayer is that to defend my title in Paris.
የኔ ጸሎት በፓሪስ የተቀናጀሁትን ድል እንዳስጠበቅኩ መቆየት ነው። ግን ደግሞ ቀላል እንደማይሆን አውቃለሁ። ነገር ግን እቅዴና ህልሜ ሀገሬ ኬንያን በመወከል በፓሪስ ኦሎምፒክ በዚህ አመት ከሚሳተፉት አትሌቶች ጋር አብሮ መሆን ነው።
ቦንዶች አትሌቲክስ ባለፈው አመት የዓለም ሪከርድን አሸንፎ የነበረው ኮማቹ ኬልቪን ኪልቱም ውጪ የኒውዮርክ ማራቶን አሸናፊው አትሌት ታምራት ቶላ፣ አሌክዛንደር ሙቲሶ ሙናዮ፣ ዳዊት ወልዴና ከንዲያጥናውም የመገናኛ ብዙሃንን ትኩረት ስቧል። የለንደኑ ማራቶን ዘንድሮ ለዊልቸርና ለመደበኛ ሯጮች እኩል $380,000 ለመሸለም መወሰኑና እንዲሁም ደግሞ ከአንድ እስከ አራተኛ ለሚወጡ ምርጥ አትሌቶች ለእያንዳንዳቸው ተጨማሪ $55,000 ለመሸለም መወሰኑ ውድድሩ ከፍተኛ ትኩረት እንዲያገኝ ያደርጋል። የፊታችን እሁድ የለንደን የአየር ጸባይ ነፋሻማና ቀዝቃዛ እንደሚሆንና ከ12 እስከ 14 ዲግሪ ሴልሺየስ ውስጥ እንደሚገኝም ተተንብዮአል። ለሮይተርስ ዘገባ አይደን ገረመው ከዋሽንግተን ዲሲ።
እድን ገርመውን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችን ነው። ቀጣዩ ዝግጅት ደግሞ በኢትዮጵያ የሙዚቃ አልበም ስራዎች መሟሟቅ ያለውን አንድምታ ይዳስሳል። በኢትዮጵያ ከቅርብ ጊዜያት ወዲህ አዲስ የሙዚቃ አልበሞች በብዛት እየወጡ ነው። ባለፉት 3 ወራት ብቻ ከ6 በላይ አልበሞች ለአድማጮች ደርሰዋል። በቅርቡ የመጀመሪያ የሙዚቃ አልበሙን ያወጣው ድምጻዊ ማስተዋል እያዩ በአድማጮች ዘንድ ያገኘው ተቀባይነት ለሁለተኛ ስራው መነሳሳትን እንደፈጠረለት ይናገራል። የሙዚቃ አስተማሪና ድምጻዊት ብሌን ዮሴፍ በበኩሏ በብዛት እየወጡ ያሉት ሙዚቃ አልበሞች ልዩ ልዩ የዘፈን ቀለሞች ይዘው እንደመጡ ትገልጻለች። ይህ ከቀደሙት ዘመናት በተሻለ የሙዚቃ አፍቃሪያን አማርጠው እንዲሰማቸው ድል ፈጥሯል ስትልም ትከራከራለች። አስመማዋየ ነው ባለሙያዎችን አነጋግረው ተከታዩን አዘጋጅቷል።
ጎንጫ ያወጣም ሰምብር አይጎልም ቢሳም ከንፈር አቅፈው የላኩት ዳብሰው ካካል መደፈት ሳይተው
ማስተዋል እያዩ በቅርቡ የሙዚቃ አልበሞቻቸውን ከአድማጮች ጆሮ ካደረሱ ወጣት ድምጻውያን መካከል አንዱ ነው። የመጀመሪያ አልበም ስራው በመግቢያው ላይ ያዜመልንን መጥቼ ነበር በሚል የሰየመውን ጨምሮ 14 ዜማዎችን ይዟል። በዩቲዩብ የማህበራዊ ትስስር ገጽ ከተለቀቀ አንድ ወር የሆነው አልበሙ በአድማጮች ዘንድ እንደተወደደለት ማስተዋል ይናገራል።
በጣም ደስ ይላል ስሜቱ። አክቹሊ አልበም ጨርሶ ማውጣት በራሱ ብቻ በጣም ደስ የሚል ስሜት አለው። ትንሽ ረፍት አለውና በተለይ ደግሞ ረጅም ጊዜ የወሰደ ስራ ስለሆነ ትልቅ የሆነ ደስ የሚል ስሜት አይፎይት አለው ጠቅለል ሳደርገውና እዛ በተረፈ ደግሞ የሰዎችንም ደግሞ ሪስፖንስ ስታየው ደስ ይላል። እጅግ በጣም ደስ ይላል። የሰራው ስራ ሰው ሲወድም ለምናምን በጣም እጅግ በጣም ደስ ይላል። ፈጣሪ የተመሰገነ ይሁን። እንግዲህ ሌላ ምን ይባላል።
በአሁኑ ወቅት ከማስተዋል በተጨማሪ በርካታ ወጣት ድምጻውያንም የሙዚቃ አልበሞቻቸውን አጠናቀው ለአድማጮች እያደረሱ ይገኛሉ። ባለፉት 3 ወራት ብቻ እንኳን ሮፍናኑሪ፣ አስቻለው ፈጠነ፣ የማርያም ቸርነት ወይም የማና ሉል ሲሳይ፣ አዲስ ስራዎቻቸውን ካበረከቱ ወጣት ድምጻውያን መካከል ናቸው። የሙዚቃ አስተማሪና ድምጻዊት ብሌን ዮሴፍ በብዛት ይወጡ ያሉት የሙዚቃ አልበሞች ለዩ ሉዩ የዜማ ስልትና ቃና ይዘው የመጡ ናቸው ትላለች። ይህም ለሙዚቃ አፍቃሪያን ከቀደሙት ዘመናት የተሻለ የላይ ምርጫ እንዲኖራቸው እድልን የሰጠ ስለመሆኑ ትናገራለች።
በሀገራችን የሆነ የተገደበ አይነት የሙዚቃ ስታይል የሙዚቃ መሳሪያም ብትል ቅንብርም ብትል በቃ ኤቭሪቲንግ ካለር የአልበም ካለር የሚባለው ነገር አንድ አይነት ሆኖ ለብዙ ዘመናት ቆይተናል። አልበም ሲባል እኔ ማለት በቃ ቁጭ ብለ ሁለት አልበሞችን እንኳን ሶስት ሁለት አልበሞችን በጣም ፖፑላር የሆኑ አልበሞችን ስታይ የምታገኘው እንዳለ 68 ወይም ቲክቶክ የሚባል የምትታገኛለህ። ከዛ አንድ ሁለት ሬጌ ጠብ ይደረጋል። ከዛ ስሎ ዘፈን መጨረሻው ትራክ ላይ ኢቭን የትራክ ነምበሩ ራሱ ሳይቀየር በቃ ህዝብ የሚፈልገው እንዲህ አይነት ነው ተብሎ አንድ ፖፑላር የሆነ ነገር እንደ ሞዴል ይዞ በቃ በጣም በጣም ተደጋጋሚ የሆነ ካለር ነው። በጣም ለብዙ አመት ፕሮጀክት ተደርጎ ነው አንድ ደግሞ አልበም የሚወጣው። 6-7-8 አመት ፈጀው የተባልክ ሲወጣ የምታገኘው ኦልሬዲ ብዙ በቃ ብዙ የሰማኸውን አይነት ነው። እና አሁን በቅርብ የሰማናቸው አልበሞች ላይ በርካታ የሙዚቃ አይነቶች ነው የወጡት። እንደ ኢትዮጵያ ሙዚቃ ብዙ ያልሰማናቸው የሚመስሉ አሁን በቃ በቅርብ ጊዜ የሰማናቸውን ራሱ እንደ ምሳሌ ማንሳት ብንሞክር ማለት ነው። በጣም ፎክ የሆነ ስራን አስቻለው አወጣ። በጣም ፎክ ነው። በጣም ቱባ የሆነ በደንብ በቃ ሀገረኛ ከሙዚቃው ጨዋታ እስከ ቅንብሩ ብዙ ቱባ የሆነ ነገር ሰምተን ከዛ ደግሞ የማን ደግሞ ሰምተናል። በጣም ወርልድ ፊውዥን ወይም ዓለም አቀፋዊ የሆነ ስሜት ያለው ከኢትዮጵያ ውጭ የሆነ የሙዚቃ መሳሪያዎችንም የከተተ ከዛ ደግሞ ሌላ ፖፕ ስራዎችን ሰምተናል። በጣም እውቅ ይሄ የለመድናቸውን የሚመስሉትን ከዛም ካቨር ድጋሚ የሚሰሩ ስራዎችንም ሰምተናል። እና አሁን እነዚህ አማራጮች በአንዴ በተወሰኑ ወራቶች ውስጥ ነው የወጡት። እነዚህ መውጣታቸው በጣም ለአድማጭ ብዙ በቃ ምርጫ ነው የሚሰጠው። የቱን እንደሚወድና እንደማይወድ ራሱ ለመለየት ምክንያት የሚሆኑ ስራዎች ነው የሚሆኑት ማለት ነው። አማራጮች ሲበዙልህ የቱ እንደምትወድ የቱ እንደማትወድ ለማወቅ ትችላለህ። አንድ አይነት ነገር እየተሰጠ ሲሆን ግን ከባድ ሊሆን ይችላል። እና እኔ በጣም በጣም ትልቅ አድቫንቴጅ ሆኖ ነው የሚታይ።
ብሌን የሙዚቃ አልበሞች በዚህ መልኩ በርከት ብለው መውጣታቸውን ከሙዚቃ ዘመን ለውጥ ጋር አያይዛም ትመለከተዋለች።
በተመሳሳይ ጊዜ ብዙ አልበሞች የምናገኝበት ነገር ምናልባት ይሄ የዘመን ለውጦች የሚፈጠሩበት በኢትዮጵያ ሙዚቃ ላይ ያለ አይደለ? የሆነ ሲቀየሩ የሚያስታውቁ ዘመኖች አሉ። የኖርክበት ሲሆን አንዳንዴ ኖቲስ ላታደርገው ትችላለህ። ካለፈ በኋላ ነው የምናስተውለው ይሆናል እንጂ አንዳንዴ ዘመኖች የሚቀየሩበት ፖይንት እሱ ቦታ ላይ ያለን ይመስለኛል። አሁን እንደ ሙዚቃ ደግሞ በሀገራችን ማለት ነው። ለዛ ይመስለኛል እንግዲህ አንዱም ሌላኛው መገለጫ ይዘናል።
ዘመኑ በምን መልኩ እየተቀየረ ነው? በሙዚቃው
እየተቀየረ የሚመስለኝ የበለጠ ኢንዲቪጁዋል ኢፈርት ነው አሁን ያለው። የግለሰቦች አሁን በፊት ላይ በኦርጋናይዜሽን ወይ ደግሞ እንደ አሳታሚ አከፋፋይ ብዙ ነገሮች አሉ። አሁን ግን አሁን ያመጣው በቃ ዘመኑ በዩቲዩብ የመሆኑ ነገር ከዛ ሞር ኦንላይን የሆኑ ነገሮች የሶሻል ሚዲያው ዶሚኔት ማድረግ አንድ ላይ ሆኖ ሞር የራሳቸው የሆነ ነገር ነው የሚኖራቸው። አከፋፋይ ማሳታሚ ምንም ሳይሆን አንድ ሙዚቀኛ በራሱ የሚፈርት በግሩፕ የሚፈርት ሆኖ ግን በራሱ መንገድ የሚሄድበት ጊዜ ላይ ነው ያለ ነው። ይሄ ግምገማም የለም። የአሁን የሳንስሩ ጊዜ ታሪክ ሆኖ አለፈ። ከዛ በኋላ የአሳታሚዎቹም የሁሉም ነገር ታሪክ ሆኖ እያለፈ ይመስለኛል። አሁን ላይ በቃ የግለሰቦች ወይ ኢንዲቪዥዋል አርቲስቶች ልክ ዓለም ላይ ቀደም ብሎ ቢሆንም ይሄ ነገር በደንብ የተደላደለው እኛ ጋር ግን አሁን ያ ነገር እየተደላደለ ይመስለኛል። በቃ ሁሉም የራሱን አሻራ የሚያሳርፈው ራሱ በፈለገው መንገድ ራሱ ኦን በሚያደርገው መንገድ ከዛም ደግሞ በፋይናንሻሊም በገንዘብም ብታየው አንዴ ከሚከፈሉ የበለጠ ላይፍ ታይም የሆነ ነገር ሁልጊዜም በቃ እንደ ሮያሊቲ የሚሆን እንደምን የሚሆኑ ነገሮችን እያሰበ የሚሰራ ትውልድ ላይ ያለን ይመስለኛለሁ።
እንዚራ በሚል የሰየመውን አልበሙን ሰርቶ ለማጠናቀቅ ረጅም ጊዜ እንደወሰደበት የሚናገረው ድምፃዊ ማስተዋል እያዩ በኮሮና ወረርሽኝ ወቅት የነበረው የጥሞና ሁኔታ ስራዎችን ለማፍጠን እንደረዳ ያስታውሳል። ይህም ምናልባት ሌሎችም በተቃራቢ ጊዜ ልዩነት ስራዎቻቸው ለመልቀቃቸው ምክንያት ሊሆን እንደሚችል የሚያስረዳል።
የሚገርምት ይሄ ዘመኑ ጥሩ ሆነና በደንብ ብዙ ዲጂታል ፕላትፎርሞች አሉ። ኢቨን አሬንጅመንትም ወይም የሙዚቃ ቅንብርም የሚሰራበት ወይ ሞር ዲጂታል ዲካላይዝድ ሆነ አሰራር ነው እና ስራውን የማቅለሉ መንገድ በደንብ ጥሩ ይሆናል። ጥሩ የሆነው በዛ ምክንያት ይመስለኛል። ይሄ ኮቪድን ዓለም ላይ የነበረው በሽታ አርቲስቱን በተለይ ደግሞ ቤቱ ቁጭ ብሎ እንዲያሰላስልና እንዲሰራ አግዞታል ብዬ ተስፋ አደርጋለሁ። እኔንም ጨምሮ ማለት ነው። ለዛ ይመስለኛል አሁን በተደራራቢ ብዙ ስራዎች አንድ ላይ የወጡበት ምክንያት ለዛ ይመስለኛል።
በእርግጥ የወረርሽኙ ወቅት ለአልበም ስራዎች ዝግጅት ሚና እንደነበረው የምታምነው የሙዚቃ መምህርቷ ብሌን በበኩሏ የሙዚቃ አልበምን ሰርቶ ማጠናቀቅ የሚያስገኘው የሙዚቃ ፍቃሪያን ከበሬታም አሁን ለታየው ተነሳሽነት ሌላው ምክንያት ሊሆን እንደሚችል ታክላለች።
አንድ ሙዚቀኛ አንድ ዘፋኝ በቃ ትልቁ እንደ አላማ አድርጎ እንደው እስከዛ ድረስ ነጠላ ዜማ እየሰራው ልቆይ እንጂ አልበሜንማ አዲስ በዚህ ጊዜ ስራ አልበሜንማ ሳልሰራ ነው የሚለው ትልቅ እንደ ግብ ነው። ደግሞ ስታስበውም በጣም ብዙ ልፋት በዛም በጣም ብዙ ጊዜና ብዙ ነገር የሚወስድ ነገር ስለሆነ እንደሱም መባሉም አያንስበትም በእርግጥ። እና እሱ ነገር አንዱ ምክንያት ይመስለኛል።
በዘመኑ በተለይም የማህበራዊ ትስስር ገጽ መተግበሪያዎች ሙዚቀኞች ወደ አድማጮች በቀላሉ ስራቸው እንዲያደርሱ አስችሏቸዋል ትላለች መምህርት ብሌን ዮሴፍ። ይህም የራሱ አሉታዊና አዎንታዊ አስተዋጽኦ እንዳለው ታመለክታለች።
የሙዚቃ ጥራትን በሶሻል ሚዲያ ውስጥ ባለው ጩኸት በሱ መለካት ልክ ላይሆን ይችላል። ግን ዘመን እንደዚህ ነው። የራሱን አድቫንቴጅ ሲሰጥ ሁልጊዜም ደግሞ ከጎኑ ይዞት የሚመጣው ነገር አለና ሁሉም ነገር በቃ ሊስተካከል ልክ ሊሆን አይችልም ብዬ አስባለሁ። በተለይ አርት ላይ ሁሌ ሁሉም ዘመን ላይ እንዲህ ነው የሚያስማማ ፕላትፎርም ኖሮት አያውቅም። ሁሌም ኮምፕሌን የሚኖርበት ነገር ይኖራል። የትኛው ያመዝናል የሚለውን ማየት ነው። እና ሁልጊዜም እንዳልኩ ዲስአድቫንቴጅ ሊኖር ይችላል ወይ ደግሞ ማይሆን ወይ ይሄ እንዲህ ሊሆን ነው እንዲህ ይሄ ነገር የምትለው ነገር ሊገጥምህ እንዳለ ሆኖ ግን እንደው በንጹህ በቀና ልቦና ስታየው በጣም የሚገርሙ የሙዚቃ ባለሙያዎች ፍንትው ብለው የወጡበት ጊዜ ነው አሁን ካለንበት ዘመን ጋር ማለት ነው። በፊት ላይ ወይ በሲዲ ወይ በካሴት የተወሰኑ አንጋፋዎችን ብቻ ነበረ ደጋግመን የምናየው። ከሆነ ጊዜ በኋላ የነጠላ ዜማውም ከመጣ ከዛም ደግሞ ወደ አልበም ሲመጣ እነዛ ሲተጉ የነበሩት በነጠላ ዜማው ስራ ላይ አሁንም ድረስ እነሱ ናቸው ወደ አልበም መንፈስ ውስጥ መጥተው በጣም በቃ የሚያስደንቁ ስራዎችን ሲሰሩ የምታየው። እና ይሄ የዘመን ሽግግርም ይመስለኝ አንዱም እሱ ነው።
ጎንደር ተወልዶ ባህር ዳር ያደገውን ማስተዋል እያዩን ብዙዎች በቴሌቪዥን መስኮት በተላለፉ የሙዚቃ ተሰጥኦ ውድድሮች ላይ ያውቁታል። በቅርቡ በሙሉ አልበም ስራው የመጣው ድምፃዊ ማስተዋል የሁለተኛ አልበም እቅዱንና ቀጣይ ትልሞች በተመለከተ በሚያወጋን ሀሳቡና በሚያንጎራጉርልን ሁለተኛ ዘፈኑ ግብዣ ልሰናበታችሁ።
እዚህ በኋላ እግዚአብሔር መቼም ሀገራችንን ሰላም ያደርግልንና እኛንም እድሜ ይስጠንና ከጾሙ በኋላ ልክ ፋሲካ እንደተፈሰከ ከዳግማ ትንሳኤ በኋላ አንድ ሪሊዝ ኢቨንት ስላላደረግን ስላልሰራን አርቲስቶቻችንን ባለሙያዎችንም ሰብሰብ አድርገን ሪሊዝ ኢቨንት እናዘጋጃለን ብለን ተስፋ እናደርጋለን። ኦልሬዲ ፕሮግራሙን ጀምረናል። ፕሮሰሱም ልክ አልበሙ ከወጣ በኋላም ያው ሁላችንም ስራ ላይ ነን። እንግዲህ እየሰራን ነው። ምን ይዘን እንደምንመጣ እንግዲህ ፈጣሪ እንግዲህ እንዲጨምርበትና ጥሩ ነገር ይዘን እንደምንመጣ ተስፋ አለን።
ስንቴ ልማረክሽ ልማረክሽ በውበትሽ ስንቴልሽ በኩራት ልሽ በኩራት እያጣው ቃላት ለዘመኑ ነሽትዝታው እንኳን እንደኔ ለተረታው ላልፎ ያጁ ነሽ ቁንጅናው እንኳን ደትሽኝ ለሚጠናው።
የተከበራችሁ አድማጮቻችን ስትከታተሏቸው የነበሩት መሰናዶዎች ሲቀርቡ የነበሩት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ ነው። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ ስላለፉትም ጨምሮ እንዲሁም ደግሞ ከዚህ በፊትም ያስተላልፍናቸው መሰናዶዎች ለማግኘት ለመጎብኘት ከፈለጋችሁ amharic.vnews.com የተሰኘውን ኦፊሳላዊ ገጻችንን መጎብኘት አዘንጉ። በፌስቡክ ላይም አለን @voamharic ላይ በቀጥታ እንደምጣለን። የድምጽ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን 202 205 9942 የዋትስአፕ መስመራችንን ተጠቅማችሁ መልእክቶቻችሁን አድርሱን። መልካም ምሽት ሁላችሁ። መልካም የሳምንት ማክተሚያ ጊዜ ይሁንላችሁ። Thank you.